Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ምንም አይነት ለውጥ ስላላገኘ ያው አድማ አድርጓል። አካባቢ ስራ ማቆም አድማ ተብሎ ያው ወደ ሶስት ቀን ምናምን ተብሏል።
የህዝቡን ቅሬታ መፍታት የሚችሉም ሰዎች አይደሉም። በጣም እየተሰላችሁ ነው። ከመብዛቱ የተነሳ ሁሉም ሰው ነው ቅሬታውን እያሰማ ያለው።
ቅሬታ ስናቀርብ ትክክል ነው የገመትነው ግምት ይገባችኋል የሚመስል
ነው ያለ ቅሬታ ያሰሙ የአዲስ አበባ ነጋዴዎች ናቸው የተሰሙት። ዝርዝሩን በዕለቱ አብይ ዘገባ ይዘናል።
በባህር ዳር በሚገኘው ጣና ሐይቅ ላይ የተስፋፋው እንቦጭ የተባለው አደገኛ አረም ሐይቁን ሊያጠፋው እንደሚችል ባለሙያዎች ገለጡ። በዚህም ላይ መጽሔት ሰፋ ያለ ዝርዝር ይዟል።
ጤና ይስጥልን፣ እንደምን አመሻችሁ የተከበራችሁ አድማጮቻችን። ዛሬ አርብ ሐምሌ 14 2009 ዓ.ም አስተናጋጆች አዲሱ አበበና
አሉላ ከበደ ከፕሮግራም አቀናባሪያችን ንግሱ ታምሬና ከስርጭት መሐንዲሳችን ጋር አብረናችሁ እናመሻለን።
በቅድሚያ ግን የዕለቱን ዜና እናሰማ። ቻይና ወደ አወዛጋቢው የጅቡቲና ኤርትራ ድንበር ወታደሮችን ለመላክ እያሰበች መሆኗን አንድ የቻይና ከፍተኛ ዲፕሎማት ዛሬ አርብ ለአፍሪካ ሕብረት አስታወቁ። ቃታር ባለፈው ወር ወታደሮቿን ከዚያ ማስወጣቷ ይታወሳል። እነሆ ኩዋንግ ዌይልን የሚባሉ ዲፕሎማት ለአሶሺየትድ ፕሬስ እንዳስታወቁት ቻይና የነዚህን የሁለት የምስራቅ አፍሪካ አገሮች ውዝግብ እንድሸመግል ከተጠየቀው እገባበታለሁ ብላለች። በዚህ ወር ቻይና አንድ የጦር ኃይሏን አባል ከአገሯ ውጪ የሚገኘውን የመጀመሪያ ወታደራዊ የጦር ሰፈር እንዲቀኝ ወደ ጅቡቲ መላኳም ታውቋል። ይህ የቻይና እርምጃ ኢኮኖሚና የፖለቲካ አሻራዋን ከማሳደግ አኳያ ለወታደራዊ የጦር ኃይሏ መስፋፋትም አንድ እርምጃ ተደርጎ የሚታይ እንደሆነ ታውቋል። ቃታር ባለፈው ሰኔ ወር ነው ወደ 450 የሚሆኑ የሰላም አስከባሪዎቿን ዱሜሪያ ተራራማ ስፍራ ከሚገኘው የጅቡቲ ድንበር ያስወጣችው። የጅቡቲና የኤርትራ የድንበር ውዝግብ በሰላማዊ መንገድ እንደሚፈታ ቻይና ታምናለች ይላሉ ኩዋንግ። በአሁን ወቅት ጅቡቲም ሆነ ኤርትራ ውስጥ የተባበሩት መንግስታት ሚሽን ወይም ተልእኮ እንደሌለ ይታወቃል። ቻይና ጅቡቲ ውስጥ የሚኖራት ወታደራዊ ጦር ሰፈር የመከላከያ ሳይሆን የሎጂስቲክስ ነው የሚሉት ኩዋንግ፣ ይህም የሎጂስቲክስ ማዕከል ለአፍሪካና ለምዕራብ እስያ የባህር ላይ ዘራፊዎች ለመከላከል ለተባበሩት መንግስታት ሰላም አስከባሪዎችና ለሰብአዊ አገልግሎት ተልእኮ የሚረዳ እንደሆነም አመልክተዋል።
ለአስር ዓመታት በሱባኤ ቤት ቆዩ የተባሉት የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሶስተኛ ፓትርያርክ መለቀቃቸው ተገለጠ። በኤርትራ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ጽሕፈት ቤትና በሶስተኛው የኤርትራ ፓትርያርክ አቡነ አንቶኒዮስ መካከል ተፈጥሮ ነበር የተባለውን አለመግባባት የኤርትራ ገዳማት ጥምረትና የኤርትራ ሊቃውንቶች ጉባኤ መሸምገላቸውን፣ ችግሩ ስምምነትና በእርቅ እንደተፈታም ዘጋቢያችን ብርሃነ በርሄ መምህር መልከ ጸዴቅ አብርሃን ጠቅሶ ተከታዩን ዘግቧል።
ኣቅድሽ ንርስ ዘሎ መዛግብ ሞከስ ኮነና ምእንቲ ብኡ ሂቦምና ንዕኡ ከዓ ፅኒዕና ርኢናን እንታይ እንታይ ተገይሩ ካብቲ መጀመሪኡ ክሳብ ዝመወዳእታ ካብፅሑ ዝኽእል
ከኦርቶዶክስ ተዋህዶ ሲኖዶስ ኤርትራ ጽሕፈት ቤት አስፈላጊውን መረጃና ሰነዶች ከሰበሰብን በኋላ ወደ አባታችን አቡነ አንጦኒዎስ ሄደን ስለ ጉዳዩ አነጋግር ናቸው። እሳቸውም የገዳማ አባቶችና የሃይማኖት ሊቃውንት መጥታችሁ እየጠየቃችሁኝ እንዴት አልሰማችሁም በማለት በደስታ ስለተቀበሉን በአንድ ዓመት ጊዜ ውስጥ ለ18 ቀናት ባደረግነው ድርድርና ጥረት በመጨረሻ ሊስማሙ ችለዋል። እኛም ይቅር ይቅር አባ ብለን ጉዳዩ ተጠናቋል።
ዘጋቢያችን ብርሃነ በርሄ መምህር መልከ ጼዴቅ አብርሃን ጠቅሶ የዘገበው ነው።
ሶስተኛው የኤርትራ ኦርቶዶክስ ፓትርያርክ አቡነ አንጦኒዎስ ሱባኤ ወይ ደግሞ ቀኖና ሲያደርጉበት እንደነበረ ከተገለጠው ቤት ወጥተው እሁድ ሐምሌ 9 2009 ቅድስተ ማርያም ቤተክርስቲያን በተደረገው የጸሎትና ቅዳሴ ስነ ስርዓት ላይ እንደተሳተፉም ታውቋል። ፓትርያርኩ የኤርትራ ኦርቶዶክስ ተዋህዶ ጽሕፈት ቤት ባስተላለፈው ውሳኔ መሰረት ለአስር ዓመታት በሱባኤ በተዘጋጀው ቤት እንዲቆዩ ከጽሕፈት ቤቱ የተገኘው መረጃ ያመለክታል። ብርሃኔ በርሄ ለቪኦኤ ከአስመራ።
ብራኔ እናመሰግናለን። በአዲስ አበባ ከተማ በኮልፌ ቀራኒዮ የአጣና ተራ ነጋዴዎች በቀን ገቢ ግምቱ ላይ ላቀረቡት ቅሬታ በቂ ምላሽ ስላላገኙ የንግድ ቤታቸውን ዘግተው እንደነበር ተገለጠ። ነገር ግን የቀበሌና የወረዳ አስተዳደሮች ሱቁን በማይከፍት ነጋዴ ላይ የማሸግ እርምጃ እንደሚወሰድ በማስታወቃቸው ዛሬ ከሰዓት በኋላ በከፊል መከፈቱን ተናግረዋል። በዚህ ላይ ተጨማሪ ዘገባ ወደ ኋላ ላይ እናቀርባለን።
ምንም እንኳን መንግስት የተኩስ አቁም ውል ይፋ ቢያደርግም ደቡብ ሱዳን ውስጥ ውጊያው መጧጧፉን አንድ የተባበሩት መንግስታት ድርጅት የሰላም አስከባሪ ባለስልጣን አስታወቁ። የድርጅቱ የሰላም አስከባሪ ምክትል ኃላፊ ኤልጋሲም ዋኔ ለጸጥታው ጥበቃ ምክር ቤት ትናንት አሙስ እንዳስታወቁት በኢኮቶሪያስና በአፐር ናይል አካባቢ አሳሳቢ የሆኑ ያልተቋረጡ ወታደራዊ ዘመቻዎች ተካሂደዋል። ወይን እንደገለጡት ደቡብ ሱዳን ውስጥ ያለው የወቅቱ የደህንነት ሁኔታ እጅጉን አሳሳቢ ስለሆነ ታማኝነት ያለው የተኩስ አቁም ውል ሊቋጠር ይገባል ብለዋል።
በዚህ ሳምንት ውስጥ ከ24 በላይ ተቃዋሚ የፖለቲካ ደጋፊዎችን እንዳሰሩ የኡጋንዳ ፖሊሶች አስታወቁ። የተቃዋሚ ደጋፊዎቹ መታሰር ፕሬዚዳንት ዮዌሪ ሙሴቪኒ እንደ አውሮፓ አቆጣጠር በ2021 ዓ.ም በሚካሄደው ምርጫ እንደገና ለመወዳደር ይችሉ ዘንድ ህገ መንግስቱን ይለውጣሉ ከሚለው ጥርጣሬ ጋር ሊገጣጠም ይችላል። የኡጋንዳ ህገ መንግስት አንድ የፕሬዝዳንታዊ ምርጫ ተወዳዳሪ እድሜው ከ75 ዓመት በታች መሆን እንዳለበት ይደነግጋል። ለ31 ዓመታት ስልጣን ላይ የቆዩት ዮዌሪ ሙሴቪኒ ግን በቀጣዩ ምርጫ 77 ዓመት ይሆናቸዋል። ለማንኛውም ሙሴቪኒ ለቀጣዩ ምርጫ እንደሚወዳደሩ በይፋ የተናገሩት ነገር የለም። እንዲያውም ለተቃዋሚ ፓርቲዎቹ ህገ መንግስቱን ሊያሻሽል ነው በሚለው ያልተረጋገጠ ወሬ ግዚያችሁን አታጥፉ ማለታቸው ተሰምቷል። አርማጮች ዘና የምትላለፍላችሁ ዋሽንግተን ዲሲ ከመገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። ምስራቅ ኢየሩሳሌም አካባቢ ዛሬ አርብ በተካሄደ ግጭት አንድ ፍልስጤማዊ መገደሉን የፍልስጤም ሚኒስቴር አስታወቀ። በሚኒስቴሩ ገለጣ መሰረት ግድያው የተካሄደው ራስ አልአሙድ አካባቢ ሲሆን ግድያውን የፈጸመው ማን እንደሆነ ግን አልተገለጠም። ግድያው የተፈጸመው እስራኤል በቅርቡ በወሰደቻቸው አዳዲስ የደህንነት እርምጃዎች ምክንያት በእስራኤልና በፍልስጤማውያን መካከል ግጭት በተፈጠረበት ወቅት መሆኑም ታውቋል። የእስራኤል ፖሊሶች እድሜው ከ50 ዓመት በታች የሆነ ማንም ሙስሊምና ሃይማኖት ተከታይ ወደ አወዛጋቢው ኢየሩሳሌም ቅዱስ ስፍራ ለአርብ ጸሎት እንዳይገባ ማገጃ አውጥቷል።
በመጨረሻም በሰሜን ኮሪያ መንግስት አስረው ህይወቱ ካለፈው ከዩናይትድ ስቴትስ የኮሌጅ ተማሪ ኦቶ ዋሪንቤር ሞት በኋላ ዩናይትድ ስቴትስ ወደ ሰሜን ኮሪያ በሚደረጉ ጉዞዎች ላይ እገዳ እንደምታደርግ የተነገራቸው መሆኑን የግል የጉዞ ወኪሎች አስታወቁ። እንደ ኮሪዮቶ ቱርስ እና ያንገር ፓዮኒር የመሳሰሉ የጉዞ ወኪሎች እንዳስታወቁት እገዳው በሚቀጥለው ሳምንት ይፋ ተደርጎ በቀጣይ ወር ተግባራዊ ይሆናል። የጉዞ ወኪሎቹ የእገዳውን ዜና የሰሙት በስዊድን ኤምባሲ በኩል ሲሆን ይህም የሆነው ዋሽንግተን ከሰሜን ኮሪያ ጋር ኦፊሴላዊ ግንኙነት ስለሌላት ሰሜን ኮሪያ ያለ ጉዳይዋ በስዊድን በኩል ያላት ጉዳይ በስዊድን በኩል ስለሚስተናገድ ነው። እገዳውን አስመልክቶም የዩናይትድ ስቴትስ መንግስት እስካሁን የሰጠው ኦፊሴላዊ ማረጋገጫ አልተሰማም። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት በ19ና 22 ሜትር ባንዶች እንዲሁም በናይል ሳት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆች አሉላ ከበደና
አዲሱ አበበ ነን። በስርጭታችን የጊዜ ሰሌዳ መሰረት ወደ ቀጣዩ መሰናዶ ተከታዩ የዕለት አብይ ርዕስ ከመሄዳችን በፊት አንኳር ዜና ማለት ነው። ከዚያ በፊት ቆየት ብለው ከሚሰሙት የዕለቱ ዝግጅቶች አንድ ሁለቱን አጠር አጠር አድርገን እናስቀምጥ።
እና በዘመናዊ ታሪክ አመሰራረት ውስጥ እንግዲህ የሚያስፈልጉ ወሳኝ የሆኑ ቅመሞች አሉ። አገሪቷን አንድ ሊያደርጉ የሚችሉ አንድ ሆና እንድትወጣ ዘመናዊ ሆና እንድትወጣ የሚያስችሉ መንገዶች አሉ። እኔ የመረጥኩት ከተማን ስለሆነ ነው እንጂ በተለያየ መንገድ ነው። አንዳንዶች መንገድ ስራ ለምሳሌ አገሪቷን በተለያየ መንገድ በተለይ ከዋና ከተማዋ ጋር የሚያገናኙ መንገዶችን መስራት፣ የመገናኛ መሳሪያዎችን መገንባት፣ ከዓለም ጋር የሚያገናኙ ግንኙነቶችን መፍጠር፣ ኤምባሲዎች ለምሳሌ
ስለ ከተማን የሚያወሩት አዲስ አበባ ከተማ ዶክተር ሽመልስ ቦንሳ ይባላሉ። በስቴት ዩኒቨርሲቲ ኦፍ ኒውዮርክ ሶኒ ብሩክ የአፍሪካ ዘመናዊ ታሪክና ፖለቲካ እንዲሁም የከተማ ጉዳዮችን ያስተምራሉ። በፕሬስ በሴቶች ጉዳይ ፍልሰት በከተሜነትና ከተማ ነክ ርዕሰ ጉዳዮች ዙሪያም ያደረጓቸው በርካታ ጥናትና ምርምሮች ነትነት በጥተዋል። ሙሉ ውይይቱ ቆይቶ በሁለተኛው አጋማሽ ይቀርባል።
ጣና ሐይቅ አደጋ ላይ ነው።
ወደ 14 ሚሊዮን አካባቢ ነው የሚጠይቀው። ሙሉ በሙሉ የራሱን የቻለ ማኔጅመንት እንዲኖረው ራሱን የቻለ የተጣጣ አካል እንዲኖር እና ማስወገጃዎቹን ምኑንም አድርጎ 14 ሚሊዮን አካባቢ ግምቱ ያስቀመጠው ኮንሳልታንቱ እና ያንን ሪሶርስ ለማግኘት ያው ብዙ ሙከራዎች አሉ። አሁንም እየሞከርን ነው። ሌላው ዓለምም እንዲያግዘን የፌደራሉ መንግስትም እንዲያግዘን።
ዶክተር ዋሴ አንተነህ ናቸው የባህር ዳር ዩኒቨርሲቲ የምርምር ዲሬክተር። ይህም በሁለተኛው አጋማሽ ይቀርባል። አሁን የዕለቱ አብይ ርዕስ በአዲስ አበባ ከተማ ኮልፌ ቀራኒዮ አጣና ተራ የንግድ ስራ ላይ ተሰማሩ በቀን ገቢ ግምቱ ላይ ላቀረቡት ቅሬታ በቂ ምላሽ ስላላገኙ የንግድ ቤታቸውን ዘግተው እንደነበር እኛም በዜና ቀደም ሲል ገልጸናል። እነሱም ገልጠዋል። ነገር ግን የቀበሌና የወረዳ አስተዳደሮች ሱቁን በማይከፍት ነጋዴ ላይ የማሸግ እርምጃ እንደሚወስዱ በማስታወቃቸው ዛሬ ከሰዓት በኋላ በከፊል መከፈቱን ተናግረዋል። በኢትዮጵያ ገቢዎችና ጉምሩክ ባለስልጣን የአዲስ አበባ የታክስ ፕሮግራምና ልማት ስራዎች ቢሮ ግብር መክፈል ግዴታ መሆኑንና ቅሬታ ያለው አካል ካለ ቅሬታውን በተገቢው መንገድ ማቅረብ እንደሚገባ ማስታወቁ አይዘነጋም። ነጋዴዎቹን ያነጋገረችው ጽዮን ግርማ ተጨማሪ ዘገባ አላት።
በአዲስ አበባ ከተማ በኮልፌ ቀራኒዮ ባጣና ተራ ታይዋን በተባለ የንግድ ስፍራና መርካቶ በከፊል የሚአዲሱ የቀን ገቢ ግምት ተመን ከአቅማችን በላይ ነው፣ ፍትሃዊም አይደለም፣ የግብር ከፋይነት ደረጃችንንም ይቀይርብናል ያሉ ነጋዴዎች የንግድ አገልግሎት የማቋረጥ አድማ ከትላንት ጀምሮ አድርገው እንደነበርና ዛሬ ከሰዓት በኋላ በከፊል መክፈታቸውን ይናገራሉ። በኮልፌ ቀራኒዮ ክፍለ ከተማ አንዲት ነጋዴ የዛሬውን ውሎ በተመለከተ ጠይቂያት ነበር።
ምንም አይነት ለውጥ ስላላገኘ ያው አድማ አድርጓል። አካባቢ ስራ ማቆም አድማ ተብሎ ያው ወደ 3 ቀን ምናምን ተብሏል።
ዛሬ ያው ከሰዓት በኋላ ላይ መጥተው እናሽግባቸዋለን ካልከፈታቸው እናሽጋለን ብለዋል። ግማሹ ከፈተ ያው ግማሹ ያልከፈተም አለ።
ሁሉም አካባቢ ነው የተዘጋው ነው ወይስ እናንተ ብቻ ነው? እንዴት የት አካባቢ ነው የተዘጋው የነበረው?
መርካቶ በግማሽ ማለት ነው። ሙሉ ለሙሉ ባይሆን ግማሽ ወደ ኮልፌ አካባቢ ደግሞ ጠቅላላ ማለት ይችላል። ኮልፌ
የትኛው አጣና ተራ ነው? ሉካንዳ የትኛው?
አጣና።
ስለዚህ ዛሬ ሁሉም ጋር ነው የተከፈተው?
አዎ ያው መጥተው እናሽጋለን ካልከፈታችሁ መክፈት አለባችሁ እናሽጋለን ሲሉ ያው ግማሹ ከፍቷል ግማሹ አልከፈተም።
ማን ነው እናሽጋለን ብሎ ያስፈራራው?
ከወረዳው መጡ። ዛሬ ስብሰባ ላይ የነበሩት ነበሩ። ከዚህ ከቀበሌውም እንትኑ ቀበሌውን ወክለውም ደግሞ እንደ ሽማግሌ የሆነ የመጡ ዛኔ በስብሰባ ላይ እነሱም ነበሩ። እነሱ ያው እናሽጋለን ብለው ሲሉ ያው ሰው ከታሸገበት ደግሞ ሌላ ችግር ነው ብሎ ሰው የፈራው ጠፍቷል። ሌላው ደግሞ ያልከፈተም አለ።
በኢትዮጵያ የገቢዎችና ጉምሩክ ባለስልጣን የአዲስ አበባ የታክስ ፕሮግራም ልማት ስራዎች ዘርፍ ምክትል ዋና ዳይሬክተር የቀን ገቢ ግምቱ ከስድስት ዓመት በኋላ የተሰራ መሆኑን ገልጸው ግምቱ የተሰራው አሁን ያለው እድገት በዚህን ያህል ዓመት ውስጥ ያሳየው የገበያ ሁኔታ ተጠንቶ እንደሆነ በመግለጽ ይህም ሆኖ ግን ቅሬታ ያላቸው አካላት በተዘጋጀው የቅሬታ መስጫ ሂደት ቅሬታቸውን ማቅረብ ይችላሉ ብለውን ነበር። ባለፈው ሳምንት ስናነጋግራቸው አንዲት ስማቸውን መግለጽ ያልፈለጉ ነጋዴ በዚህ ሂደት ቅሬታቸውን ለማቅረብ ሄደው የገጠማቸውን ያስረዳሉ።
ቅሬታ ስናቀርብ ትክክል ነው የገመትነው ግምት ይገባችኋል የሚመስል የተሰጠ። ትልቁ የሚያሳዝነው ነገር ግምቱ መገመት አለመገመቱ ብቻ ሳይሆን እኛ የተቆጠርነው በብዙ ብር ንብረት ከሚያንቀሳቅሱ ሰዎች እኩል ተቆጥረን እኛ የጉልበት ሰራተኞች ነው። ሰዎች ጣፍ አቀረቡልን እንሰራለን። እኛ ደግሞ የወቅት ስራ ነው የምንሸጠው። በዓላትን ጠብቀን ይሄ አረፋ ፋሲካ አዲስ ዓመት ምናምን ጠብቀን ስንሸጥ የምንሸጠው ከገዥ ስናገኝ። አሁን ግን እኛ የተቆጠርነው በቃ ቋሚ ነጋዴ በብዙ ሚሊዮን ብር ከሚያንቀሳቅሱት ነጋዴዎች እኩል ተቆጥረን አስቸጋሪ ነው።
እኚህ ነጋዴ የአልጋ ልብስ ስራ እንደሚሰሩ ገልጸው ከዚህ ቀደም በቀን 400 ብር ገቢ ግምት ተገምቶ ይከፍሉ እንደነበርና የተጨማሪ እሴት ታክስ 15% ደረሰኝ በመቁረጥ ይሰበስቡ እንደነበር ገልጸው አሁን በቀን 4500 ብር እንደተገመተባቸው ይናገራሉ። ጥሬ ግብር ክፈሉ የተባሉት ደግሞ 35100 ብር እንደሆነ ይገልጻሉ።
ይሄ ለኔ አስቸጋሪ ነው፣ አልችልም፣ ምን ማድረግ አለብኝ? ክፍለ ከተማ ሂጅና ክፍለ ከተማዎች ቅሬታ ሰንዳል ለዛ ጊዜ ተባለ። ስለ ከተማ ሲሄድ ስንት ብር እንዳለብኝ ለማወቅ አመታዊን ፍሬ ግብሩን ስጠይቅ ሰርተፍኬት መውሰድ አለብሽ ተባልኩኝ። ወደ ባት መግቢያ ከደረጃ ለ ወደ ደረጃ ሀሊተዋ ማደጊያ ማለት ነው። ሰርተፍኬቱን ፈርሜ የተቀበልኩኝ ከዛም በኋላ ብሩን ተመለማ ስንገባው እንዳልኩ 35100 ብር መሆኑን ተመኑ ተነገረኝ። ከዚያ በኋላ ቅሬታ እዛው ክፍለ ከተማ ያለው ቅሬታ ለመግባትም የተሰጠኝ ምላሽ ምንድን ነው? ግማሹን የመጣብሽ ምሳብ ግማሹን ክፈይና ማንኛውም ሰው እንዲህ ነው በቃ ግማሹን ክፈይና ቀጣይ ፍርድ ቤትም ይሁን ቀጣይ ደረጃውን በመደበ መልኩ መጠየቅ ያለብሽን ተከታትለሽ ጠይቂ ተብዬ ያ ተብዬ ያለ ግን የ35100 ብር ዝማሽ 17300 ብር ያን 17300 ብር ካልከፈልኩ አያስተናግድኝም ማለት ነው። ይሄን አሁን ያ የመጣውን 35000 ብር ቀንስልኝ ወይም ልፈላለ መስፈሉ ጋር አይደለም አሁን ያለው ውዝግብ። ወደ ደረጃ ሀሊታዋ ስንገባ አመታዊ ማን ይሄ በወር የቀን ቫት የሚሰበሰብ ብር አለ። ያንን ብር ከምንሰራላቸው ወይም ከምንፈጥላቸው ሰዎች ላይ ነው የምንሰበስበው ያን ብር በትክክል። እነዛ ሰዎችን የምንቀበለውን ብር ለማወራረድ ደግሞ እቃ ስንገዛ ደረሰኝ አይሰጡም። ሌሎች ደግሞ እነዚህ አስመጪዎች አከፋፋዮች የሚባሉ ደግሞ ደረሰኝ አይሰጡም። ደረሰኝ ካላገኘች ደግሞ አወራረድ ካልተወራረደ በየወሩን 10,000 ብር ከየትም አምጥቼ ልከፍል አልችልም። አቅምም የለኝም ያን ያህል።
ነጋዴዎቹ ቅሬታቸው ሁለት ነው። አንደኛው የተገመተብን ግምት ከፍተኛ ነው፣ በዚህ ምክንያት የምንከፍለው ግብርም ከፍተኛ ነው የሚል ሲሆን፣ ሁለተኛው ደግሞ የግብር ከፋይ መለያ ደረጃችንን ያላቅማችን ይቀየርብናል የሚል ነው። በንፋስ ስልክ ላፍቶ ክፍለ ከተማ በጸጉር ስራ ላይ የተሰማራ ወጣት ቅሬታውን ለማሰማት በተደጋጋሚ ወደ ቀበሌ መሄዱን ይገልጻል።
ሰው ቅሬታ እየተፈጣለት አይደለም። ሁለተኛ ደግሞ ቅሬታ ይፈታሉ ተብሎ የተቀመጡት ሰዎች በጣም የተሰላቹና የህዝቡን ቅሬታ መፍታት የሚችሉም ሰዎች አይደሉም። በጣም እየተሰላቹ ነው። ከመብዛቱ የተነሳ ሁሉም ሰው ነው ቅሬታውን እያሰማ ያለው። ፊታቸው ላይ ራሱ የምታነቢው ነገር በጣም የሚያስጠላ ነገር ነው። በቃ የሚጨነቀኝ ስራ ነው እየሰሩ ያሉት። በአግባቡ ጠይቀሻቸው በአግባቡ አያስረዲሽም። እነሱም ነገር አግባብ የሌለው እንደሆነ እኮ ያምኑበታል። ግን መመሪያ ነው ምን እናድርግ እያምኑ ነው የሚልሽ። በቃ እና እንዴት እንደሚሆን እግዚአብሔር ይወቅ።
አንዳንድ ነጋዴዎች በዚህ ቅሬታቸው ምክንያት ትናንትናና ዛሬ የንግድ ቦታቸውን ዘግተው እንደነበር ዛሬ ግን በከፊል መክፈታቸውን ገልጸውልናል። ይህ የንግድ አገልግሎት ቦታዎችን መዝጋትና የትራንስፖርት አገልግሎቶችን ማቋረጥ በኦሮሚያ ክልል በተወሰኑ ከተሞች ሲደረግ እንደነበር ስንዘግብ መቆየታችን ይታወሳል። ዛሬ ይህም በአንዳንድ አካባቢዎች እንደነበር ያነጋገርናቸው ነዋሪዎች ገልጸዋል። በተመሳሳይም በሁሉም አካባቢዎች የግብር ሰብሳቢ መስሪያ ቤቶችና የአካባቢው አስተዳደር ጽህፈት ቤት ኃላፊዎች ከነጋዴዎቹ ጋር እየተነጋገሩ እንደሚገኙ ነዋሪዎቹ ገልጸውልናል። ኃላፊዎቹ ቅሬታ ያለው አካል ቅሬታውን በሰላማዊ መንገድ እንዲያቀርብ እየገለጹላቸውም ጭምር እንደሆነ ነግረውናል። ነገር ግን ነጋዴዎቹ ቅሬታችንንም የሚሰማን አካል የለም ይላሉ። የአዲስ አበባና የኦሮሚያ ክልል ባለስልጣናት ሰሞኑን ባነጋገርናቸው ወቅት መንግስት ከነጋዴው ላይ መሰብሰብ የሚገባውን ግብር ሰብስቦ ገቢ ማድረግ እንዳልቻለ ህብረተሰቡን በማሳመን ግብሩን እንደሚሰበስቡ ማስታወቃቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ወደ ተከታዩ የመጽሔት ርዕስ እንሻገራለን። የእህል ዋጋ በግጭቶች ባለመረጋጋትና በሌሎች በርካታ ውስብስብ አጣዳፊ ችግሮች ሳቢያ እያሻቀበ በመምጣቱ በዓለም ዙሪያ የሚገኙ በሚሊዮኖች የሚቆጠሩ ህዝቦች ሌሊቱን ባዶ ሆዳቸውን እያደሩ ሊያሳልፉ ይችላሉ ሲል የዓለም ምግብ ፕሮግራም አስጠንቅቋል። ዛሬ ይህን ማስጠንቀቂያ ከጄኔቫ የሰጠው እንደ አውሮፓውያን ዘመን አቆጣጠር የ2017 ዓ.ም የምግብ እርዳታ ሪፖርቱን ይፋ ባደረገበት ወቅት ነው። ሊዛ ሽላይን ለአሜሪካ ድምፅ አጠር ያለ ዘገባ አቀናብራለች። ሰለሞን ክፍሌ ያቀርበዋል።
በዓለም የምግብ ፕሮግራም አዲሱ ዓመታዊ ሪፖርት መሠረት የሰብአዊ ፍላጎቶችና ውስብስብ የአስቸኳይ ጊዜ አጣዳፊ እርዳታዎች እንዲሁም የተራቡትን ለመመገብ የሚያስፈልገው ገንዘብ በእጅጉ እያደገ ነው። የWFP ቃል አቀባይ ቤቲና ሉሸር እንደገለጹት 800 ሚሊዮን የሚሆኑ የዓለም ህዝቦች እየተራቡ ናቸው። ከነዚህ ውስጥ አብዛኞቹ ደግሞ በግጭቶች ወይም በተፈጥሮ አደጋዎች አጣብቂኝ ውስጥ ተይዘዋል ይላሉ። ሌሎች ደግሞ የመገናኛ ብዙሃን አገልግሎት በሌለበት ሁኔታ ውስጥ ስለሚገኙ የችግሮቻቸውን መጠን ለቀረው ዓለም አሳውቆ ለመርዳት አስቸጋሪ ሆኗል ሲሉ የሚያብራራሉ የWFP ቃል አቀባይ ቤቲና ሉሸር።
We know how to end hunger, but all of our efforts are so often
ረሃብን እንዴት ማስቆም እንደሚቻል እናውቃለን። ጥረቶቻችን በሙሉ ግን አብዛኛውን ጊዜ ይስተጓጎላሉ፣ ይታገዳሉ ወይም ደግሞ እንቅፋቶች ይገጥሟቸዋል። ምክንያቶቹ ደግሞ ውጊያዎች እየተካሄዱ መሆናቸው ነው። ይህ ለኔ ትልቅ ሀዘን ነው።
የዓለም የምግብ ፕሮግራም በዚሁ ሪፖርቱ እንዳስታወቀው የምግብ እርዳታ አቅርቦቱ ዋጋ 140 በመቶ አድጓል። እንደ አውሮፓ ዘመን አቆጣጠር በ2009 ዓ.ም $2.2 billion ያስከፍል የነበረው እርዳታ እንደ አውሮፓውያን ዘመን አቆጣጠር በ2015 ዓመተ ምህረት ወደ $5.3 billion አሻቅቧል። ቃል አቀባይዋ ሉሸር እንዳስረዱት ዘንድሮ ለሰብአዊ እርዳታ ፕሮግራሞች የሚያስፈልገው ገንዘብ ወደ $9 billion ከፍ ሊል ይችላል ተብሎ ይጠበቃል።
If we had better access, WFP could save $1 billion each year.
ተደራሽነታችን ከተሻሻለ የዓለም የምግብ ፕሮግራም በየአመቱ $1 billion ማዳን ይችላል። ድንገተኛ ያየር ለውጥ ካልተፈጠረ፣ የፖለቲካ ቀውስ ከሌለ፣ ግጭቶች ወይም የኢኮኖሚ ውድቀት ከሌለ ደግሞ በየአመቱ $2.2 billion እናድናለን። በየሀገሮቹ የምግብ አቅርቦቱ ሁኔታ የተሻለ ከሆነም በየአመቱ $440 million ከወጪያችን መቀነስ እንችላለን።
አዲሱ የWFP አመታዊ ሪፖርት ሁለት አካባቢዎችን ያጠቃልላል። ምስራቅና ማዕከላዊ አፍሪካንና ማዕከላዊ ምስራቅና ሰሜን አፍሪካን። እነኚህ ሁለት ክልሎች ከዓለም የምግብ ፕሮግራም የእርዳታ በጀት 70% ይወስዳሉ። ከዚህ ውስጥ 1/3 ቸነፈርን ለማስወገድ በመፍጨርጨር ላይ ለሚገኙ 4ቱ የአፍሪካ ሀገሮች ማለትም ለናይጄሪያ፣ ሶማሊያ፣ ደቡብ ሱዳንና የመን የሰብአዊ እርዳታ መመደቡን የዓለም የምግብ ፕሮግራም ሪፖርት ይፋ አድርጓል።
ወደ ምሽቱ የመጨረሻ ዘገባ እናልፋለን። ሁለት ትላልቅ የናይሮቢ ሆቴሎች በኮሌራ በሽታ መቀስቀስ በተያዘ እንዲዘጉ የአገሪቱ ጤና ጥበቃ ሚኒስቴር አዘዙ። የጤና ጥበቃ ሚኒስትሯ ክሊዮፓ ማይሎ እንደገለጡት ሁለቱ ሆቴሎች ኮሌራ የታመሙ ሰዎች ተገኙ በተባለበት በከተማዋ የተካሄደ አንድ ዝግጅት ላይ ምግብ አቅርበው ነበር። ራይል አምቡር ከናይሮቢ ያጠናቀረው ዘገባ ዝርዝሩን ይዟል።
የናይሮቢዎቹ ሳን ቫሌንሲያና ጃካራንዳ ሆቴሎች እንዲዘጉ የታዘዙት የሆቴሎቹ የምግብ አቅራቢ አገልግሎት ባቀረበው ምግብ አማካይነት የኮሌራ በሽታ ሳይዛመት አልቀረም የሚሉ ወንጀላዎች መሰማታቸውን ተከትሎ ነው። በዚህ ሳምንት ናይሮቢ ውስጥ በተካሄደና ሆቴሎቹ ምግብ ባቀረቡበት የንግድ ኤክስፖ ላይ የተካፈሉ በርካታ ልዑካን ታመው ሆስፒታል ገብተዋል ተብሏል። ከታመሙት መካከል ሁለት ሚኒስትሮች አሉባቸው። ካለፈው ግንቦት ወር ወዲህ በናይሮቢ ወረዳ ኮሌራ ሳይሆን አይቀርም ተብሎ በተጠረጠረው በሽታ 336 ሰዎች እንደታመሙና 3 እንደሞቱ ሪፖርት መደረጉን የኬንያ የጤና ጥበቃ ሚኒስቴር አስታውቋል። ይሄኛው ታዲያ ካሁን ቀደም እንደተከሰቱት ሳይሆን ከከተማዋ የድሆች አካባቢም አልፎ መዛመቱን የናይሮቢ አገረ ገዢ ኢቫንስ ኪዴሮ ለጋዜጠኞች ገልጸዋል።
It's not just been people who are in the informal settlements like Mazare, like Kibera.
ያሁኑ እንደ ማታሬ፣ ኪቤራ ወይም ሙኩሩ ባሉት ሰፈሮች የሚኖሩ ሰዎች ላይ ብቻ የተወሰነ አይደለም። ከፍተኛ ገቢ ያላቸው ሰዎች ከሚኖሩባቸው ሰፈሮችም የታመሙ መኖራቸውን አስተውለናል።
ባለፈው ወርም እንዲሁ በናይሮቢው የተንደላቀቀ ዌስትን የተባለው ሆቴል በተካሄደ ዓለም አቀፍ የሕክምና ባለሙያዎች ጉባኤ ላይ የተገኙ ወደ 50 የሚሆኑ ሰዎች ኮሌራ በሚመስል ህመም ታመው ነበር ተብሎ ተዘግቧል። በንግድ ትርኢቱ ላይ የደረሰውን ተከትሎ በስፍራው የምግብ የውሃና የፍሳሽ ምርመራ እየተካሄደ መሆኑን የሀገሪቱ የጤና ጥበቃ ሚኒስቴር አስታውቋል። የምርመራው ውጤት በአንድ ሳምንት ጊዜ ውስጥ ይታወቃል ብሏል። በአካባቢው ያሉ ምግብ ቤቶች ላይም የጤና ይዞታ ቁጥጥር እየተካሄደ መሆኑን የናይሮቢ ወረዳ የጤና ጥበቃ ኃላፊ ዶክተር በርናርድ ሙየያ ገልጸዋል።
We are mapping out all any eatery, and when I talk about eatery here, I'm even talking about
ሁሉንም የምግብ ቤቶች እየተከታተልን። የምግብ ቤት ስል በማናቸውም ደረጃ ላይ ያሉ ሆቴሎችን ሁሉ ይመለከታል። የምግብ ስራ ላይ የተሰማሩትን ሰራተኞች ሁሉ ማለቴ ነው።
የናይሮቢ የውሃ አገልግሎትም ላይ ጥብቅ ምርመራ እንደሚካሄድ የጤና ጥበቃ ሚኒስትሩ ገልጸዋል።
ሌላ የመጨረሻ ዘገባ አለ። ፕሬዚዳንት ዶናልድ ትራምፕ ስልጣን ከያዙ ዛሬ 6ኛ ወራቸውን የጀመሩ ሲሆን የቀደሟቸውን ፕሬዚዳንት የውጪ ፖሊሲ ቅርሶች ለመገልበጥ የገቧቸው ቃሎች ግን በሙሉ አልሰመሩላቸውም። ከፊሉ ሲሳካላቸው አብዛኞቹ ውድቅ ሆነውባቸዋል። ሚስተር ትራምፕ ከፓሪሱ የአየር ንብረት ስምምነት ወጥተዋል። የትራንስ ፓሲፊክ የንግድ ስምምነቱን ሰርዘዋል። በቃላት ብቻ ቢሆንም ደግሞ ከሩሲያ ጋር ግንኙነት መሻሻሉን ይደግፋሉ። የአሜሪካ ድምጽ የዋይት ሃውስ ዘጋቢ ፒተር ሃይንላይን እንዳቀረበው ከኢራን ጋር የተደረሰውን የኒኩለር ስምምነት ጨምሮ አብዛኛዎቹ የባራክ ኦባማ ፖሊሲዎች አልተለወጡም። ሰለሞን ክፍሌ።
ዶናልድ ትራምፕ ስለ ባራክ ኦባማ በአደባባይ ሲናገሩ ወደ ኋላ የሚሉት ነገር የለም። አቋማቸውን በግልጽና በቀጥታ ነው የሚገልጹት። ለምሳሌ ባለፈው ወር በፖላንድ ከተማ ዋርሶ ሞቅ ያለ ድጋፍ ለቸራቸው ሕዝብ ንግግር ባሰሙበት ወቅት ከኦባማ ዲፕሎማሲ ራሳቸውን በማግለል የምዕራቡ ዓለም እሴቶች በማይጋሩት አሸባሪዎች ስጋት ተጋርጦበታል፣ የሚጋሩት ወገኖች ደግሞ ዝምታን መርጠዋል ሲሉ አስጠንቅቀዋል።
Do we have the desire and the courage to preserve our civilization in the face of those
ስልጣኔያችንን ለመቀልበስና ለማውደም የተነሱ ጠላቶች ባሉበት ባሁን ወቅት እሴቶቻችንን ለመጠበቅ ፍላጎቱና ጉብዝናው አለን?
በሌሎች ቁልፍ ጉዳዮች ላይ ግን በመረጡኝ ዘመቻቸው ወቅት የገቧቸውን ቃሎች ተግባራዊ ማድረግ አልቻሉም። ለምሳሌ የቀድሞውን የኢራኑን የኒውክሌር ስምምነት በተመለከተ እንዲነበር ያሉት
That Iran deal is the dumbest deal I think I've ever seen. I don't think I've ever seen it.
የኢራኑ ስምምነት እስከዛሬ ካየሁት ሁሉ ጨርሶ ውዳቂው ነው። ይህን የመሰለ መጥፎ ስምምነት አይቼ ማውቅ አይመስለኝም።
እንደ ፕሬዝዳንትነታቸው ግን ሚስተር ትራምፕ የኢራኑ የኒውክሌር ስምምነት አሁን ባለበት ደረጃ እንዲቆይ የሚያስችለውን መመሪያ በፊርማቸው አጽድቀዋል። ኔቶን ማለትም የሰሜን አትላንቲክ ቃል ኪዳን ድርጅትን በተመለከተ ግን በዘመቻቸው ወቅት ህብረቱን ያረጀና ጊዜው ያለፈበት የሚለውን አቋማቸውን አሁን ቀይረዋል።
I said it was obsolete. It's no longer obsolete.
ኔቶ አርጅቷል ብዬ ነበር። አሁን ግን ህብረቱ ጊዜው ያለፈበት አይደለም እላለሁ።
ፕሬዝዳንት ዶናልድ ትራምፕ በስድስቱ ወራት የስልጣን ጊዜያቸው በኦባማ የመነጩ 3 አብይ ሐሳቦችን ቀልብሰዋል። በፍልሰተኞች እንቅስቃሴ ላይ ቁጥጥር እንዲደረግ አዘዋል። ዩናይትድ ስቴትስን ከሁለት ዓለም አቀፍ ስምምነቶች ማለትም ከትራንስ ፓሲፊክ የንግድ ስምምነትና ከፓሪሱ የአየር ንብረት ስምምነት እንድትወጣ አድርገዋል። ሆኖም በጂ20ው የአሜሪካ ሸሪኮች ጉባኤ ላይ ግሳጼና መገለል ከደረሰባቸው በኋላ ባለፈው ሳምንት ፓሪስን በመጎብኘት ምናልባት ሐሳባቸውን ሊቀይሩ እንደሚችሉ ጠቁመዋል። እንዲህ ነበር ያሉት።
Something could happen with respect to the Paris Accord.
የፓሪሱን የአየር ንብረት ስምምነት በተመለከተ አንድ ነገር ሊፈጠር ይችላል። ቆይተን እናየዋለን።
እነዚህን የመሳሰሉ የፕሬዝዳንት ዶናልድ ትራምፕ ቅይጥ መልእክቶች በዓለም አቀፍ ደረጃ ውዥንብር እየፈጠሩ ናቸው ሲሉ የውጭ ፖሊሲ ተንታኞች ይናገራሉ። ለማንኛውም ግን እስካሁን ባለው ሁኔታ ፕሬዝዳንት ትራምፕ እንደፈለጉት ሁሉን ነገር በርሳቸው ስልጣን ብቻ ሊያስፈጽሙ እንደማይችሉ የተገነዘቡ ይመስላል። የኦባማ አስተዳደር ከኢራን ጋር የደረሰው የኒውክሌር ስምምነት ለጊዜውም ቢሆን ባለበት ሁኔታ እንዲቆይ ተደርጓል። ፍርድ ቤቶች የፕሬዝዳንታዊ ስልጣን ስፋት ምን ያህል ሊጓዝ እንደሚችል በማሳየት ሕጋዊ ገደብ አድርገውባቸዋል። ሰሜን ኮሪያን አስመልክቶም ልክ እንደ ኦባማ የተሻለ አማራጭ አጥተው ተቀምጠዋል።
አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ29 ያመለክታል። እዚህ ግድም ከእናንተ ካድማጮች የደረሱ አስተያየቶችን ነው ዘወትር እናሰማው። በድምጽ የተሰናዱት ቆየት ብለው ይቀርባሉ። በኢሜል የደረሱልን አንዱን እናስቀድም።
አዲሱና ሉላ ይላሉ እናንተ በዚህ ነው የሚጀምሩት። አድማጫችን በላይ አባተ ስለ ግብር የኦሮሚያው ክልላዊ መንግስት ቃል አቀባይ የተናገሩት ይህን ሐሳቤን እንድጽፍላችሁ አነሳሳኝ። አማራጫታ ከሰው በረንዳ ተጠግታ ቡና በስኒ የምትሸጥን ምስኪን ወጣት 30% ግብር ክፈይ ይያሉ ማስጨነቅና ማሰቃየት ግፍ አይሆንም?
በእውነት መንግስት ለአገር አሳቢ ከሆነና ግብር ሰብስቦ ስራ መስራት ከፈለገ በቢሊዮን የሚያስገባውን የሟቹ ጠቅላይ ሚኒስትር የሚመሩትን
ሚስት
ባለቤት የሚመሩትን ኤፈርትን ግብር አያስከፍሉም ወይ? ለመሆኑ ህዝብ የማወቅ መብቱ እስከ መቼ ይታፈናል? ቀላጁ እንዳለው አዲስ አበባ ድንገት የበቀሉት ህንጻዎቿ ለመሆኑ የማን እንደሆኑ መንግስት ጠፍቶት ይሆን?
ዜጎችን አንድ ለአምስት አደረሻሽቶ ከመሰለል ለምን የጄኔራሎችንና የባለስልጣናትን ዘረፋዎችን ሀብት በመያዝ ግብር አስከፍልም? እነዚህ ባለዘመኖች ይህን ያህል ሀብት ሲፈጥሩ 30% ግብር ከፍለውበታል ነው የምትሉት? አንድ ተራ ደሞዝተኛ ባለስልጣን ከመሬት ተነስቶ ሚሊዮነር ሲሆን ግብር የከፈለበት ምንጭ እየኖረው ነው ወይስ ማስላት አቅቷችሁ ነው? በውጭ አገር በዶላር እየከፈሉ ልጆቻቸውን የሚያስተምሩትስ የህውሃት ባለስልጣኖች?
አድማጫችን ጠንከር ባለው አስተያየታቸው ይገፋሉ። ለመሆኑ የባለስልጣን ሀብት ይመዘገብ ወይም ይመዝገብ ሲሉ የነበሩት የህውሃት ገዢዎች ስራ በዝቶባቸው ይሆን እንዴ ያልመዘገቡትና ለህዝብ ያላሳወቁት? አቦ ምኑን ፈርቶ ወደ ምኑ እንደሚሉት ነው ነገሩ። ለምን በህዝብ ትቀልዳላችሁ?
የኦሮሚያው ክልላዊ መንግስት ቃል አቀባይ በንግግራቸው ነጋዴውንና የመንግስት ሰራተኛውን ለመለያየት ለማጣላት የተጠቀሙበት የተለመደውን ከፋፍለህ ምታው የኢህአደግ ዘዴ ነው። ከባለስልጣናትና ከነሱ ከተሻረከው ሰው ውጪ ሁሉም የኑሮ ውድነት ቀስፎ ይዞታል። አቦ ባለቀኖች እባካችሁ ለቀቅ አድርጉን። እናንተን በመሸከም ወገባችን ቆስሏል። ከራሳችን ላይ ወረዱልን። በልዩ ነኝ አዲስ አበባ።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን።
አንድ አድማጭ ናቸው፣ በልዩ ናቸው። ቅድም በላይ አልኩት እኔ ግን በልዩ ነኝ ይላሉ።
ልክ ነው። ሌሎች አድማጮቻችን ኋላ ላይ ሰዓት እንደተገኘ በስልክ ከደረሱ አስተያየቶቻችሁን እናስከትላለን። ታዲያ እዚህ ግድም ሌላ የዘወትር ግብዣ አለ። አርብ ምሽት ነው። አዲሱ
አርብ ምሽት ዘና አርገኝ እስቲ።
እኔ ዘና ባለ ከአድማጮች ጋር አብረን ዘና እንበላ። የንጉሱ ምርጫ ነው የምሽቱ። እንግሊዘኛ ዜማ ነው የመረጠልን። ቢሊ ኦሽን ነው ይለኛል give me on Sultanian. I don't know what you got, but it fades with my emotions. I want you so much, darling. I wanna hold you near, wanna whisper sweet and tender in your ear. Can't stand the thought of you with somebody else. Gotta have your love, gotta have it all to myself. I say yeah, 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 yeah. I wanna be your lover, lover. Wanna be your lover, lover, lover boy. Baby, you're my dream in motion, and I won't give up.
ይነግረናል ንጉሱ በቢሊ ኦሽን ላቨር ቦይ እየደነሰን ለዚህ ነው ልብ ያላለን።
እኔ ጥያቄ ግን
በጣም ደማቅና ሞቅ ያለ የሚያዝናና ሙዚቃ ነው ያለን። ይስማማል። ወደ ሁለተኛው አጋማሽ በቢሊ ኦሽን ላቨር ቦይ ተሸጋግረናል። ቀጣይ የመጀመሪያው ዝግጅት
አሁን የዚህ ቀጣይ ዝግጅታችን ወደ ጣና የሚወስድን ይሆናል። በባህር ዳር ጣና ሐይቅ ላይ የተስፋፋው ቀደም ብለን በመግቢያው እየጠቆም ነው እንቦጭ የተባለው አደገኛ አረም ሐይቁን ሊያጠፋው እንደሚችል ባለሙያዎች ገለጡ የተባለበት ዘገባ ነው። በሐይቁ ዙሪያ የተሰባሰቡ ቀበሌዎች ውስጥ የሚኖሩ ከመቶ ሺህ በላይ የሚኖሩ አርሶ አደሮች አረሙን በእጃቸው ለመከላከል ለአምስት ዓመታት ጥረት ቢያደርጉም በእባብ ከመነደፍ በተባይ በትላትል ከመብላትና በሐይቁ ቅዝቃዜ ከመጎዳት ውጪ አረሙን ማጥፋት እንዳልቻሉ አርሶ አደሮች መናገራቸው ተዘግቧል። የባህር ዳር ዩኒቨርሲቲ የምርምር ዳይሬክተር አረሙን ለማጥፋትና ሐይቁን ለመታደግ አንድ አካል በኃላፊነት መደራጀት አለበት ይላሉ። ለዚህ ደግሞ 14 ሚሊዮን ብር ያስፈልጋል ያሉት ተከታዩ የሲዮን ግርማ ዘገባ ይህን በዝርዝር ያስቃኘናል።
ጣና ሐይቅ ከተደቀኑበት በርካታ ስጋቶች አንዱና ዋነኛው በእንግሊዘኛው አጠራር ዋተር ሃይሰን የተባለው በአማራ ክልል ደግሞ አረሙ ውሃ የመያዝ አቅሙ ከፍተኛ መሆኑን ከግምት ውስጥ በማስቀባት አርሶ አደሮቹ እንቦጭ የሚል ስያሜ ሰጡት አደገኛ አረም ነው። ይህ አረም ሐይቁንና በሐይቁ ዙሪያ ያሉ አርሶ አደሮችን ማጥቃት ከጀመረ ከስድስት ዓመታት በላይ ማስቆጠሩን ባለሙያዎች ይናገራሉ። የባህር ዳር ዩኒቨርሲቲ የምርምር ዳይሬክተርና በጣና ሐይቅ ዙሪያ አብዛኛውን የምርምር ዘመናቸውን ያሳለፉት ዶክተር ዋሴ አንተነህ እንቦጭ አረም ወደ ኢትዮጵያ የገባው ከ1950ዎቹ ጀምሮ እንደሆነ ይናገራሉ። በቆቃና አባ ሳሙኤል በተባሉ አካባቢዎች የመናፈሻ ቦታዎችን ለማሳመር ተብሎ እንደገባም ይገልጻሉ። ወደ ጣና ሐይቅ እንዴት እንደገባ ከመላምት ውጪ በግልጽ የሚታወቅ ነገር እንደሌለም ይናገራሉ።
ብዙ መላምቶች አሉና እርግጠኛ ይሄ ነው ብሎ ለመናገር ያስቸግራል። ምክንያቱም ሐይቁ ላይ ያወቅነው ወይም የታወቀው ወደ 4000 ሄክታር ከደረሰ በኋላ ነው።
ይህ አደገኛ አረም በአራት ቀን ልዩነት ራሱን በእጥፍ እያባዛ ሐይቁ ዳርና ሐይቁ ላይ መተኛቱን ይገልጻሉ። በሐይቁ ዙሪያ ህይወታቸውን አድርገው የሚኖሩ ወደ 54 ቀበሌዎች እንዳሉና የነዚህ ነዋሪዎች የዕለት ተዕለት ኑሮ የተቆራኘው በዚህ ሐይቅ ላይ ነው። ከብቶቻቸው የሚግጡት ሳር በዚሁ አካባቢ ነው። በጎንደር አካባቢ በሐይቁ ዙሪያ አርሶ አደር የሆኑት አቶ እንዳለው አለሙ አሁን ችግሩ መሰማት ከጀመረ በኋላ ሰው አወቀልን እንጂ እኛ ከዚህ ጋር እየታገልን ኑሯችንን ስንገፋ አመታት ተቆጥረዋል አሉን። አረሙ ከብቶቻችንን ጨርሶብናልም ይላሉ።
ጀምበር ገና ወዲያው ለቀውጡ ተበሽቶት ነበር። በኋላ ያው ቅዘር ሆነ። ቀውጡ እንዳለ በሙሉ ወቅ አድርጎ ለቀውጡ በሽታ ነው የሆነው። ጠቅላላ ሲመጣ ማለት ነው። ቀውጡን በቃ እንዳለ በሙሉ ወዳቸውን ይጎጥራቸዋል። ወዳቸውን ጎጥቦ ለቅዘን ነው። ቅዘን እንዳለ በሙሉ ወዲያው ገልተውት ወዲያው ቅዘን ነው። በቃ ቀውጦችን ወደ ሞት ዳረጋቸው ማለት ነው። ብዙዎች ቀውጦች አልቀዋል። ወዳቸው ላይ ሲሞቱ ስናገኙ ማለት ነው። ጉብላቸውና ያው አሞታቸው እንዳለ በሙሉ ትሉ ተልፎረን ይግል ጉበቱን ይበትቀዋል። በቃ እንዳለ በሙሉ ይበትቀዋል። ነጭ ነገር
ከብቶቹ ውስጣቸው ሲከፈት አረንጓዴ የሚሰጡትንም ወተት መጠጣት እንደማይቻል ይናገራሉ። በሐይቁ ዙሪያ አሳ በማስገር ህይወታቸውን የሚመሩ ወደ 6000 የሚጠጉ አሳ አምራቾች አሁን አረሙ ሐይቁ ላይ እንዳይወጡ ስለከለከላቸው ማምረቱን አቁመዋል ይላሉ። የክልሉ መንግስት ይህንን ለመከላከል በዙሪያው ካሉ ወረዳዎች የተውጣጡ ወደ 100000 የሚሆኑ አርሶ አደሮችን በማሰማራት አረሙን ከሐይቁ ላይ ለማውጣት ጥረት ሲያደርግ ቢቆይም አርሶ አደሮቹ በዚህ ጊዜያዊ እንጂ ዘላቂ መፍትሄ እንዳላገኙ ይገልጻሉ። አቶ ግዛቸው ቢራ በጎንደር ዙሪያ ጎንደር ጉራ በሚባል ወረዳ አርሶ አደሮቹን አስተባብረው የሚሰሩ የመሬት ባለሙያ ናቸው።
ቻለም ተወሰደ ጊዜ ተቻለ ይመስላል። እንደገና ደግሞ ዝሮ ይጨምራል። በተለይ አሁን አምሌ መጨረሻ ጀምሮ እንግዲህ በስፋት ይመጣል። ውሃው ደግሞ አስቸጋሪ ስለሚሆን አሁን እየቆየ መስከረም ላይ ነው አረም የሚጀምረው። ጭቆ ሲደርግ ለጊዜው የመጣው እናስወግደዋለን። እንደገና ደግሞ ዝሮ አዲስ ይጨምራል እና አምስት አመት ተከታታይ ነው የታረመው። ግን ምንም ለውጥ የለውም። የቀደም ነው የሚጨምር።
አቶ ግዛቸው እንደሚሉት ውሃው በጣም ቀዝቃዛ ነው። በዛ ላይ አርሶ አደሮቹ ያለምንም መከላከያ ውሃ ውስጥ ገብተው ለእጃቸው ምንም መከላከያ ሳያደርጉ ነው የሚሰሩት ይላሉ። እንዲያም ሆኖ የሚያዩት ለውጥ የለም። በተጨማሪም ደግሞ እዛው ሲውሉ ሰብላቸውን የሚሰበስብላቸው ሰው አያገኙም። ከመከራ ጋር ኑሯቸውን እየገፉ ነው ይላሉ።
ውሃ ውስጥ ስለሆነ ሰው የግዴታ ውሃ ውስጥ ገብቶ ነው የሚያወጡት። ውሃ ውስጥ ገብቶ አረሙን የተሸክሞ ሲሄድ ውሃ የተዘፋዘፈበት እነ ውሃው እናነጥቀው ነው የሚወጣና አረሙ ውሃው ይፈላል። ውሃው ቆሻሻ አለው። በጣም አርሶ አደሩ በጣም ከባድ ነው። እባ ምናምን አለ፣ ትል ምናምን አለ። አርሶ አደሮች ነድሳቸው ማለት ነው። እንደዚያ ዚ አይነት አወሬ ምናምን አለ እና ይታቀቃል አርሶ አደር ብዙ ጊዜ እና አሁን ወደ በተለይ ተስፋ መቁረጥ ላይ ነው ያለ። አሁን አርሶ አደሩ አረምንም ዘለቅ ነው እኛ በሰው እጅ የሚያልቅ አይደለም ለሚል ተስፋ መቁረጥ ላይ ነው ያለ።
የባህር ዳር ዩኒቨርሲቲው ዶክተር ዋሴ አንተነህ አረሙ ከዚህ በተጨማሪ የሐይቁን ውሃ በማትነንና ከዚያም እየተዛመተ በመሄድ በሀገር ላይ ከፍተኛ አደጋን ያደርሳል ይላሉ። ይህንን ለማጥፋትም በባህር ዳርና በጎንደር ዩኒቨርሲቲ በጋራ ትብብር የሌሎች ሀገሮችን ተሞክሮች ወስደው በሁለት መንገድ ለማጥፋት እየሞከሩ እንደነበርም ያስረዳሉ።
ሁለቱን ነገሮች ለመተግበር ነው አሁን ሙከራ እያደረገ ያለው። አንዱ መካኒካል አረም የሚያጭድ ማሽን ማሰራት ነው። ከሃይቁ ባህር ያቋያ ከውጭ አምጥቶ ምናልባት በቅጥታ ጣና ላይ የሚሰራ ማሽን ባንድ ጊዜ ማስገባት አስቸጋሪ ሊሆን ስለሚችል የሃይቁን ባህር ግምት ውስጥ ያስገቡ ማሽኖች ዲዛይኑ ተጠናቋል። እንደውም ወደሚሰራው እየደረሰ ይመስለኛል። በዛ በኩል እየተሰራ ነው ያለው። ጎንደር ዩኒቨርሲቲም በእንደዚህ አይነት እየሰራ ነው ያለው። እንግዲህ ዩኒቨርሲቲዎች በዛ ቴክኖሎጂ ለማገዝ አሁን ዲዛይኑን ከማዘጋጀት ጀምሮ እየተሰራ ነው ያለው። በዋናነት እኔም ራሴ ኢንቮልቭ ማድረግበት ግን ይህ ስነ ህይወታዊ የሆነው ዘዴ ነው። በተለይ እነዚህ ጥንዚዛዎችን በመጠቀም ዓለም ላይም ትልቁ ውጤት ያሳየው ይኸው ነው። በአንድ ጊዜ አረሙን አውጥቶ የሚጥል ነገር አይደለም። መካኒካል ሃርቨስተር ወይንም ደግሞ ይህ ማጨዣው መሳሪያ የቪክቶሪያ ላይም ሂደን ልምድ ስንቀስም ያየ ነው። ምናልባትም ፖርቶች ሲዘጉባቸው ነው የሚጠቀሙበት። ሙሉ በሙሉም ለማስወጣት የሚችል አይደለም። ለእንደዚህ አይነት ኢመርጀንሲ ኬስ ሲሆን ነው የሚጠቀሙባቸው። ቪክቶሪያም ላይ ግብጽም ላይ በስፋት የተጠቀሙት ስነ ህይወታዊ የሆነውን ዘውዴ ወይንም ጥንዚዛዎቹን በመጠቀም ነው። እና ጥንዚዛዎቹን ያው ለመጠቀም ደግሞ ትንሽ ማጥናት ያስፈልጋል። ከኛ ከጣና ኮንቴክስት አኳያ ምን ችግር ሊያስከትል ይችላል፣ ብንጠቀም እንዴት አድርገን እንዳለማመዳቸው የሚለውን የላብራቶሪ ስራዎች መስራት ያስፈልጋል። እና ያው ዩኒቨርሲቲ ውስጥ አሁን ላብራቶሪውን አቋቁመን ጥንዚዛዎቹን በማራባት ላይ ነው ያለ ነው። ምርምሮቹንም በመስራት ላይ ነው ያለ ነው።
አረሙን ከጣና ለማጥፋት ስነ ህይወታዊ በሆነ ዘዴ ጥንዚዛ አራብቶ እርስ በርሱ ተበላልቶ እንዲያልቅ ማድረግ መሆኑን ዶክተር ዋሴ ይገልጻሉ። ይህንን በተመለከተ ጥናታዊ ዘገባ የአማራ ክልል መገናኛ ብዙሃን ኤጀንሲ በኩል ፋሲካው መንበሩ የተባለ ጋዜጠኛ በስፋት አቅርቦት ነበር። ይህ ዘገባ ከቀረበ 5 ወራትን ያስቆጠረ ሲሆን ከዘገባው በኋላ የተቀየረ አዲስ ነገር እንዳለ አርሶ አደሮችን ጠየቅናቸው። መልሳቸው ምንም የተቀየረ ነገር የለም የሚል ነው። ዶክተር ዋሴ አንተነህ ይህንን አረም ለማጥፋት ከፍተኛ ትብብር ያስፈልጋል ይላሉ። አንደኛው ጉዳዩን በባለቤትነት የሚመራው ቡድን መቋቋም ሲሆን፣ ሁለተኛው ገንዘብ ነው። ቀሪው ደግሞ የፌዴራል እና የክልሉ መንግስት ከፍተኛ ትብብርን ማግኘት ያስፈልጋል ይላሉ።
ትብብር በጣም ወሳኝ ነው። እኛም ትብብር ለማግኘት ብዙ ርቀት ሄደናል። ብዙ አንዳንድም ያገዙን ድርጅቶችም አሉ። ለምሳሌ የዓለም የምግብና የእርሻ ድርጅት ፋኦ በኢንተርናሽናል ኮንሳልታንት ፕሮጀክት ሁሉ እንዲዘጋጅ አድርጎ ነበረ ከ2-3 ዓመት በፊት። ይህንኑ ፕሮጀክት ይዘን እኛም ኤምባሲዎቹንም ዶነሮቹንም አዲስ አበባ ላይ ለማግኘት አሁንም ፋኦ እንደምንም ከኛ ከዩኒቨርሲቲም ጋር ከክልሉም ጋር ሆኖ ወርክሾፕ አዘጋጅተን ነበር።
ዶክተር ዋሴ የዓለም የምግብና የእርሻ ድርጅት ፋኦ በሰራው ጥናት የሚፈለገው ገንዘብ መጠን ተቀምጦ ነበር ይላሉ። ግን ውጤታማ መሆን አልተቻለም።
ወደ 14 ሚሊዮን አካባቢ ነው የሚጠይቀው። ሙሉ በሙሉ የራሱን የቻለ ማኔጅመንት እንዲኖረው ራሱን የቻለ የተጣጣ አካል እንዲኖር እና ማስወገጃዎቹን ምኑንም አድርጎ 14 ሚሊዮን አካባቢ ግምቱ ያስቀመጠው ኮንሳልታንቱ እና ያንን ሪሶርስ ለማግኘት ያው ብዙ ሙከራዎች አሉ። አሁንም እየሞከርን ነው። ሌላው ዓለምም እንዲያግዘን የፌዴራሉ መንግስትም እንዲያግዘን አሁንም እንግዲህ ዩኒቨርሲቲዎች ናቸው እስካሁን ባለው ሁኔታ ለምኑም ኮንትሪቢዩት እያደረጉ ያሉት። አሁን ግን ከዛ ባሻገርም ዓለም አቀፍ እርዳ በገንዘብ ብቻ ሳይሆን በባለሙያም በቴክኖሎጂም በሌላውም እንዲያግዘን እንፈልጋለን እና ይህንንም እንግዲህ ያው በዋናነት የሚያስተባብረው የክልሉ የአካባቢ ጥበቃ ቢሮ ነው። ያ ደግሞ የሚችለውን ሁሉ ለማግኘት ጥረት እያደረገ ነው።
ዶክተር ዋሴ አሁን የጣና ሐይቅ በእንቦጭ በመጠቃቱ የአካባቢውን አርሶ አደሮችና አሳ አስጋሪዎችን ሕይወት በቀጥታ ነክቶታል ይላሉ። ቀጥሎ ደግሞ ሀገርን የሚጎዳ አደጋ ከፊት ተደቅኗል ባይ ናቸው። አረሙ ጣናን ተሻግሮ አባይ ገብቷል፣ ከዛም ወደ ግድቡ ያመራል የሚል ስጋት። ስለዚህ ጣናን እንታደግ፣ እንቦጭን እናጥፋ የሚለው ጥሪ ሀገራዊ፣ ምላሹም ደግሞ ሀገራዊ መሆን ያስፈልጋል ብለዋል። አድማጮች፣ በዚህ ዙሪያ ተጨማሪ ውይይቶችን አዘጋጅተን ጉዳዩን እንመለስበታለን።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ቆይታ ከታሪክ ተመራማሪው ጋር። በታሪክ ላይ ያተኮረ አዲስ ተከታታይ ዝግጅት አካል ነው ቀጣዩ እንግዳችን። ዶክተር ሽመልስ ቦንሳ ይባላሉ። በስቴት ዩኒቨርሲቲ ኦፍ ኒውዮርክ ስቶኒ ብሩክ የአፍሪካ ዘመናዊ ታሪክና ፖለቲካ እንዲሁም የከተማ ጉዳይ ያስተምራሉ።
በፕሬስ በሴቶች ጉዳይ ፍልሰት በከተሜነትና ከተማ ነክ ርዕሰ ጉዳይ ዙሪያ ያደረጓቸውን በርካታ ጥናቶችና ምርምሮች ለህትመት አብቅተዋል። ከተማ እንደ አገር ወይም እንደ መንግስት የሚለውን ጨምሮ በከተማ በመንግስትና ህብረተሰብ መካከል ያለውን መስተጋብር በሚመረምሩ የጥናት ስራዎቻቸውና በታሪክ የምርምር ፋይዳው ዙሪያ የተካሄደ ውይይት ሁለተኛ ክፍል ለምሽቱ ይዘናል።
ያዘውና ያዘጋጀው አቅራቢው አሉላ ከበደ ተጠልስ።
አመሰግናለሁ። ዶክተር ሽመልስ የታሪክ አዙሪት ወይም አዙሪት ውስጥ የመግባትን ነገር አንስተዋል። አዙሪት ውስጥ ገብተን ከሆነ እንድንወጣ ካልገባንም አፋፉ ላይም ከሆነ እንዳንገባም ለማድረግ ጭምር ይሄ ሀሳብ መንገድ የተባለው ዝግጅታችን ሰዎች በተጨባጭ መረጃዎች ላይ ያተኮሩ ውይይቶችን እንዲያደርጉ ንግግሮች በየቤቱ በየትኛውም ቦታ በሚከናወኑበት ጊዜ አንዳች ጠቃሚ ፋይዳ እንዲኖራቸው የማድረግ እሳቤን ከግምት አስገብተው ነውና ወቅታዊ ሁኔታዎች በተለይ ማህበራዊ መገናኛ ብዙሃን የሚባሉት የጠቀሜታቸውን ያህል የተሳሳተ መረጃ የተሳሳተ ድምዳሜ ላይ ከማድረሱ አንፃር ጉዳትም አላቸውና እስኪ ከርሶ ጥናቶች አንድ ሁለቱን ተመልክተን ወቅታዊ የሆኑ ጉዳዮችን እናመራለን። በተለይ የከተሜ ዘመናዊነት፣ ፖለቲካዊ ምጣኔ ሀብት፣ አዲስ አበባ ከ1941 እስከ 1975 የሚለው በያዝነው አመት ለህትመት የበቃ ጥናታዊ ጽሑፍ ነው። ዛሬ ያወዛገበች ስላለችው አዲስ አበባ ነው የምንነጋገረው። እስኪ ይዘቱን ፈታፈታ ያድርጉልን።
ቅርብ ጊዜ በ2017 የወጣ ስራዬ ነው እና በአዲስ አበባ ላይ ነው። የአዲስ አበባ ከተማ መሰራረት፣ በተለይ ደግሞ የአዲስ አበባ ከተማ ቅርጿን እንዴት መያዝ እንደጀመረች፣ በተለይ ደግሞ የኢኮኖሚ መሰረቷን እንዴት መገንባት እንደጀመረ፣ ቁልፍ በነበረው ዘመን በተለይ ደግሞ ከጠላት መውጣት በኋላ እስከ አብዮቱ ድረስ የነበረውን ዘመን ዋና ትኩረት አድርጎ የተሰራ ስራ ነው። እና በዛ ስራ ላይ እንግዲህ ትኩረት ያደረኩት ከተማ በአሁኑ ሰዓት ያላትን መልክ እንዴት ልትቻለች ነው። አሁን ብዙ ጊዜ የአዲስ አበባ ከተማ በዘመናዊነት የኢትዮጵያ ምልክት ሆኖ ነው የሚያገለግለው፣ እንደ ሲምብል እንደምንለው። ነገስታቱም ሲመሰርቱት ራሳቸው አፄ ኃይለ ሥላሴ ሲመሰርቱት ከተማው የኢትዮጵያ ምልክት ሆኖ እንዲወጣ ነበር የታሰበው። ምክንያቱም ያ ከተማ ሌሎቹ የውጭ ሰዎች አገሪቷን ከማየታቸው በፊት መጀመሪያ የሚያዩት ከተማ የሚሆነው አዲስ አበባ ነበርና አዲስ አበባን አይተው ነው ወደ ሌላ ቦታ የሚሄዱት። እና ያ ከተማ እንደ ምልክትነት ሆኖ ሊያገለግል፣ ምልክትም ሲሆን ደግሞ ዘመናዊቷን ኢትዮጵያ፣ የተባበረችዋን ኢትዮጵያ፣ እያደገች ያለችዋን ኢትዮጵያ ለማሳየት የሚል ነው። እና በአፄ ኃይለ ሥላሴ ንግግሮች ውስጥ በተደጋጋሚ የሚባል ነገር ነበረ። አንድ እሱ ነው። ስለዚህ ያንን ሚና እንድትጫወች ተብላ የተሰራችው ከተማ ናት። በሌላ በኩል ደግሞ የከተማ መሰራረት የራሱ የሆኑ ችግሮችም አሉት። እነኛ ችግሮች እንግዲህ አሁን አንዳንዶቹ ተንከባሉ ወደ አሁኑ መጥተዋል።
ምንድን ናቸው ጎላጎላ ያሉት
ችግሮቹ? ምንድን ነው? አንደኛ ችግር ለምሳሌ ይሄ ከመሬት ጋር የተገናኘ ችግር ነው።
የመሬት ይዞታ
ችግር ነው። እና የአዲስ አበባ ከተማ እንግዲህ የመሬት አሰፋፈሩ በአጼው ስርዓት የነበረው አብዛኛው ሰው መሬት የሌለው፣ የተወሰኑ ሰዎች አብዛኛውን የከተማውን መሬት የሚቆጣጠሩበት ጊዜ ነበር እና በተለይ በተማሪዎች እንቅስቃሴ ጊዜ ከተማዋን ቅድም ነገስታቱ እንደቀረጿት ምልክት፣ የዘመናዊነት የአንድነት ምልክት እንዳደረጓት አይነት ከተማ ሳይሆን ይሄ ጥገኛ የሆነ ከተማ ማለት በሌሎቹ የሀገሪቱ ክፍሎች ላይ ጥገኛ የነበረች ከተማ፣ እንደገና ደግሞ ጨቋኝ ከተማ ይሏታል። ምክንያቱም ከተማ ውስጥ አብዛኛው ህዝብ ባለመሬት አልነበረም። ምናልባት በአንደኛው ስራዬ ላይ የመሬት ስርጭቱን የሚያሳይ አለ እና እነኛ ችግሮችን ይዛ የመጣች ናት። ስለዚህ ሪያሊቲው ምድር ላይ ያለው እውነታ እና ነገስታቱ መሪዎቹ የሳሉት ስዕል ብዙ ጊዜ ሲጋጭ ነው የምናየው። በእርግጥ አዲስ አበባ መጨረሻ ላይ ሆና የወጣቸው ነገስታቱ ወይም መሪዎቹ እንዳሰቡት አይደለም። እያንዳንዱ ሰው በየቀኑ ኑሮ በሚኖረው መንገድ የፈጠራት ከተማ ናት። ለዛ ነው ብዙ ጊዜ በፕላኖቹ እና ህዝቡ የሚኖረው ኑሮ መሀል ልዩነት አለ። እንደታሰበው እንደ ፕላን እንደወጣለት የሆነ ከተማ አይደለም።
በቅድ መልክ ወይም በከተማ አቀራረጽ የተቀረጸውን ራሱ የሚቀይሩ ሁኔታዎች እንዳሉ በጽሁፎ ይጠቅሳሉ። እስኪ እሱን ያብራሩት።
አዎ፣ ለምሳሌ እንግዲህ የከተማውን ፕላን ስናይ አሁን አንደኛ የከተማውን ፕላን ያወጣው ሰው ሰር አብርክሮምቢ ይባላል። የለንደንን ከተማ ፕላን አወጥቷል። ያ ሰው ወደ አዲስ አበባ ተጋብዞ መጥቶ በንጉሱ ፕላን አወጥቷል። ሌሎችን የከተማውን ፕላን ያወጡ የነበሩ ሰዎች የታወቁ ሰዎች ናቸው። እና መሬት ላይ ግን ያስቀመጡት ፕላን ችግር የገጠመው ምንድን ነው? አንድ የማስፈጸም አቅም የለውም ስርዓቱ። የደርግ ስርዓት፣ የአሁኑ ስርዓት ወይም በአጼው ስርዓትን ማየት እንችላለን። አንድ አቅሙ የላቸው።
አቅም የቴክኒክ፣ የገንዘብ፣ የኃይል
ወደ መሬት የመተርጎም
ተግባራዊ ማለት
ነው። እና የገንዘብም የቴክኒክም የሰው ኃይልም ድክመት አለ። በሌላ በኩል ደግሞ የሚያስቡት ነገር መሬት ላይ ደግሞ እንዳይፈጽሙ የሚያደርግ ከታች ያለው ማህበረሰብ የሚሰራቸው ስራዎች አሉ። ማህበረሰቡ ድምጹ የታፈነ ምንም አቅም የሌለው አይደለም። ምክንያቱም በራሱ መንገድ ከተማውን ያስባል፣ በራሱ መንገድ ከተማውን ይቀርጻል። ለምሳሌ የአዲስ አበባ ከተማ መንገዶች ብዙዎቹ ፕላኖች ላይ ስታይ ቀጥ ያሉ ሆነው የሚወጡበት መንገድ ነው ያለው፣ መሬት ላይ ግን ተጣሞ ነው የወጣው። እና ያ በጣም የሚያሳየው ምንድነው መሪዎቹ በተለይ ከነኚህ ትልልቆቹ ሰፊ መሬት የነበራቸው በስርዓቱ ስልጣን የነበራቸው ወይም የገንዘብ ሀብት የነበራቸው ሰዎች በኔ በኩል መንገዱ መሬቴን ይዞ እንዲሄድ አልፈልግም፣ ቤቴን እንዲነካ አልፈልግም፣ ወይም በዚህ በኩል በኔ ሰፈር እንዲወጣ
መሬቴን
የሚል ነገርም ስለነበረ ነው። እና ህዝቡም ደግሞ በራሱ በኩል ቤቱን ሲሰራ መንገድ ያሰፋል፣ አጥሩን ያረዝማል። እነኚህ ነገሮች ህዝቡ ምንድነው የሚያሳየው ከመሪዎቹ ራእይ በተጨማሪ የራሴም ራእይ ያለኝ ይሄንን ከተማ የማይበት የምቀርጽበት መንገድ አለኝ ነውና ሁለቱ አሉ። ሁለቱ የሚላተሙበት የሚተላለፉበት ሁኔታ ነው ያለው። ግን አሸንፎ የወጣው ቀደም እንዳልኩት የህዝቡ ነው። እና አዲስ አበባ ማንን ተመስላል መሬት ላይ ወይ ካርታ ላይ የሰፈረው ነገር አይደለም ዋናው። በህዝቡ ጭንቅላት ውስጥ የነበረው ህዝቡ በየቀኑ በሚኖረው ህይወት የተሰራ ከተማ ነው ብዬ ነው የማስበው።
የከተማ ጉዳይ ይማርካል። እርሱን ግን እንደ ታሪክ ተመራማሪ በጣምም የሳቦት ይመስላል። በተደጋጋሚ የጉበኛቸው ርዕሶች ናቸው። የከተማን የመንግስትና ማህበረሰብን መስተጋብር የሚመረምር ሌላ የታሪክ ጥናት ጽሑፎ ጭብጥ በተቻለ ለመረዳት ከተማ እንደ አገር እንደ መንግስት የሚታይበት ጥናቱ ምን አመላከተው? ምን አሳየ?
ምንድን ነው ሀገሪቷ እንደ ሀገር የነበረችው በሺህ ዓመታት የሚቆጠር ነው። ግን ይህ ዘመናዊ የሚባለው የኢትዮጵያ መንግስት መፈጠር የጀመረበት ጊዜ ቅርብ ነው። ዘመናዊነት መልክ ይዞ መውጣት የጀመረው በ19ኛው ክፍለ ዘመን ላይ ነው። እና በዘመናዊ ታሪክ አመሰራረት ውስጥ እንግዲህ የሚያስፈልጉ ወሳኝ የሆኑ ቅመሞች አሉ። ሀገሪቷን አንድ ሊያደርጉ የሚችሉ አንድ ሆና እንድትወጣ ዘመናዊ ሆና እንድትወጣ የሚያስችሉ መንገዶች አሉ። እኔ የመረጥኩት ከተማን ስለሆነ ነው እንጂ በተለያየ መንገድ ነው። አንዳንዶች መንገድ ስራ ለምሳሌ ሀገሪቷን በተለያየ መንገድ በተለይ ከዋና ከተማዋ ጋር የሚያገናኙ መንገዶችን መስራት፣ የመገናኛ መሳሪያዎችን መገንባት፣ ከዓለም ጋር የሚያገናኙ ግንኙነቶችን መፍጠር፣ ኤምባሲዎች ለምሳሌ ዘመናዊ የሆኑ መስሪያ ቤቶችን መክፈት ለምሳሌ በአጼ ምኒልክ የተጀመረ ስራ ነው። እነኚህ እንግዲህ የዘመናዊቷ ኢትዮጵያ ወይም የዘመናዊቷ ኢትዮጵያ መንግስት እና ሀገር መመስረት ምልክቶች ናቸው። እኔ ደግሞ ምንድን ያሰብኩ እነኚህ ነገሮች የሚፈጸሙበት የሚታሰቡበት እንደ እርሾ ሆኖ የሚያገለግል እና እዛ ይቦካል፣ ከዛ በኋላ እዛ ይሰራል። ያ ነገር ደግሞ እንደገና ወደ ሌሎች ቦታዎች እንዲደገም እንዲሰራጭ ይደረጋል። እና አዲስ አበባ በተለይ ከ19ኛው ክፍለ ዘመን በኋላ ሰፊ ሀገር ነው የተፈጠረው። በጣም ብዛት ያለው ቋንቋ የሚናገር ህዝብ ነው። የተለያየ እምነት የሚከተል ህዝብ አለና ያንን ህዝብ እንዴት ነው አንድ ላድርግ የሚችለው በሚል የነበረው ስርዓት ወይም ያንጺዎቹ ስርዓት ምንድነው? አዲስ አበባ እንደ መገናኛ ያዩት የተለያየ ሀገሪቷ ክፍል የሚመጣ ህዝብ ይመጣል፣ ይገናኛል፣ ይቀላቀላል፣ በተወሰነ ደረጃ የኢትዮጵያዊነትን ስሜት ያዳብራል የሚል እሳቤ ነበራቸውና ከተማዋ ልክ እንደ ትልቅ የንግድ ቦታ እንደምንለው ገበያ ማለት ነው። ብዙ ሰው የሚመጣበት የሚነግድበት የሚግባባ የሚገናኝበት ነው እና ከተማዋም ያንን ሚና ልትጫወት ትችላለች። በሰው ውስጥ የምትፈጥረው ኢትዮጵያ ይኖራል፣ ስዕል ይኖራል እና ያ ስዕል የነገስታቱ ስዕል ነው። በእርግጥ የሌላው ህዝብ ስዕል አይደለም እና ያንን ስዕል ለመስራት የተሞከረበት ዋና ቁልፍ ቦታ ነው አዲስ አበባ።
የኃይል መቀመጫ መሆኗ መናኸሪያ መሆኗ እነኚህን ሁኔታዎች አመቺ ወይም ቀላል አደረጉት?
ያደርገዋል። ነገስታት መቀመጫቸው እዛ ነው። ከ50% በላይ የሀገሪቷ ኢኮኖሚ እኮ እዛ ነው ያለው። አብዛኛዎቹ ዘመናዊ የምንላቸው ትምህርት ቤት ወይም ደግሞ ሆስፒታሎች ወይም መንገዶች በአብዛኛው የተከማቹበት ቦታ ነው። ፕራይሜት የሚባል ስም አለው። ይህ እንደዚህ አይነት ከተሞች ፕራይሜት ሲቲ ይሏቸዋል። አብዛኛው ነገር የተከማቸባቸው ናቸው። የራሱ የሆነ ጥቅም አለው፣ በሌላ በኩል ደግሞ ትልቅ ጉዳትም አለው። እና አዲስ አበባ እነኚህ ነገሮች አላት፣ ግን ብዙ ችግሮችም እንዳለ ችግሮች አሉ። ችግሮች ላይ ብዙ ነገር ማለት ይቻላል።
ብዙ ችግሮችን የምናነሳ ይመስለኛል። የዛሬ ሁኔታዎች ይበልጡን ችግሮቿን ያጎሉም ይመስላል። በእርግጥ የሀገሪቱ ዋና መቀመጫ የመንግስት መቀመጫ ብቻ ሳይሆን የአፍሪካም በዓለም አቀፉም ደረጃ ትልቅ ስፍራ የሚሰጣ ከተማ ሆናለች። ጓዟን ይዛ ነው ግን ፈተናዎቿን ችግሮቿን ይዛ ነውና እስኪ ቅድም ወዳልነው ጉዳይ እንግባ። ሌሎች ሐሳቦች የሚንጸባረቁባቸው መድረኮች ላይ በዚህ ጊዜና በዚህ ሰዓት የሚታዩት ይበልጡን የፖለቲካ ቃና ያላቸው አንዳንዴም የተወሰነ ቡድንን ፍላጎት ለማራዘም ወይም ለማሳካት የሚደረጉ መሆናቸው በራሱ ችግር ላይሆን ይችላል። ከሌሎች ፍላጎቶች ጋር የሚጋጩበት አንዳንዴም መሰረታቸው ቅድም እንደገለጹት ተጨባጭ ሁኔታዎች በመሆን ፋንታ የሰዎች ፍላጎት እንደሆነ ታሚቀርቡበታልና እንዲህ ያለ የተሳከሩ ሁኔታዎችን ለማጥራት በጥናት መሰረት ባላቸው ጭብጦች ላይ የተመረኮዙ መረጃዎች እርሷን እንዳቀረባቸው አይነት ጥናቶች ለአጥኚዎች ብቻ ሳይሆን ለህብረተሰብ የሚቀርቡበት ሁኔታ ላይ እንነጋገር። የመገናኛ ብዙሃን ፋይዳ እንዳለ ነው ዛሬ እንደምናደርገው ውይይት ያለ። በምን መልኩ መረጃዎች ብዙ መሆን ይችላሉ? እንዴት ይመለከቱታል? ይሄን ጠቅላላ
አድማጮች ውይይቱ ይቀጥላል። ሳምንት እንመለሳለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
አፍሪካ ውስጥ ኃይል ተጠቃሚ ጽንፈኝነትና ሽብርተኝነት እየተስፋፉ መሄዳቸው በአህጉሪቱ ጸጥታ፣ በዘላቂ የልማት ግቦቿና በዲሞክራሲያዊ ክንዋኔዎቿ ላይ ከባድ ፈተና ጋርጠዋል ሲሉ በአፍሪካ ህብረት የዩናይትድ ስቴትስ አምባሳደር ሜሪ ቤት ሌነርድ የተናገሩትን በመጥቀስ የዛሬው ርዕሰ አንቀጽ ጽሑፉን ጀምሯል። እነዚህ አደጋዎች የሚፈታተኑት አፍሪካን ብቻ ሳይሆን ዓለም አቀፉን ማህበረሰብም ጭምር ነው። መፍትሄ ሊገኝ የሚችለውም በዓለም አቀፍ ምላሽ ብቻ ነው ሲሉ አምባሳደሯ አስጠንቅቀዋል። አምባሳደር ሌነርድ ይህን የተናገሩት በአፍሪካ ህብረት የዩናይትድ ስቴትስ ሚሽን እና የህብረቱ ኮሚሽን በቅርቡ በጋራ ባዘጋጁት ኃይል ተጠቃሚ ጽንፈኝነትን መከላከልና መዋጋት ላይ ያተኮረ አውደ ጥናት ላይ ነው። በውይይቱ ላይ የህዝባዊ ዲፕሎማሲን አቅሞች ስራ ላይ ማዋል አስፈላጊነቱ ጎልቶ ተወስቷል። በአፍሪካ ህብረት በራስ ውስጥ የጸጥታ ሙያ እውቀት ግንባታን ለማስተባበር እንደ የመረጃ ልውውጥና የቴክኖሎጂ እውቀት መገበያያ ካምፖች የመሳሰሉትን መጠቀም ውጤታማ ለመሆኑ ማሳያ ከመሆኑም ባሻገር የዩናይትድ ስቴትስ ሚሽን የአፍሪካን ሰላምና ጸጥታ ማራመድ ዓላማ የሚያጎለብት መሆኑም ተገልጿል ሲል ርዕሰ አንቀጹ ጨምሮ አስረድቷል። የአፍሪካ ህብረት ሽብርተኝነትን ለመከላከልና ለመዋጋት እንደ አውሮፓውያን አቆጣጠር በ2002 ዓመተ ምህረት ለነደፈው እቅድ ይህ አውደ ጥናት ድጋፍ ሰጥቷል። ትብብር ለማድረግ የሚቻልባቸውን አካባቢዎች ለይቷል። ወደፊት በትብብር መስራት የሚቻልባቸውን መንገዶችም ተልሟል ብሏል። በአፍሪካ ህብረት የዩናይትድ ስቴትስ አምባሳደር ሌነርድ በንግግራቸው እንደማናቸውም የዓለም አካባቢዎች ሁሉ ይህች አህጉርም አፍሪካውያን ራሳቸው የሚመሩትና የኃይል ተጠቃሚ ጽንፈኝነት መነሾዎች ለሆኑት ጉዳዮች ራሳቸው የመፍትሄ መንገዶችን የሚነድፉበት አቅም ሊያገኙ የሚችሉበት አጠቃላይ ስልት ወሳኝ መሆኑን አስገንዝበዋል። ይህ የዩናይትድ ስቴትስን የውጭ ፖሊሲ ግቦች ለማራመድ ብቻ ሳይሆን በአፍሪካ አህጉር ሰላምና ብልጽግናን እውን እናደርጋለን በማለት የተነደፈውን አጀንዳ 2063 በተግባር ለመተርጎም አስፈላጊ መሆኑን እንዳሰመሩበት ርዕሰ አንቀጹ ጨምሮ ጠቁሟል። ዩናይትድ ስቴትስ እነዚህን ግቦች ለማሳካት ጠንካራ አጋራችሁ ሆና ከጎናችሁ ትቆማለች በማለት አምባሳደር ሌነርድ ቃል ገብተዋል። ከአፍሪካ ህዝብ 70% ከ25 ዓመት በታች እንደመሆኑ የሚመለከታቸው ወገኖች ሁሉ ወጣቱን እንደ ግጭት መንስኤ ሳይሆን እንደ ሰላም ግንባታ አጋር መመልከት እንደሚገባቸው አምባሳደሯ አሳስበዋል። አስከትለውም ሴቶችም በሰላምና ጸጥታ ግንባታ ጥረቶች ማለትም በሰላም ጥበቃ ተልእኮች፣ በሰላም ድርድሮች፣ በፖለቲካ ውሳኔ ሰጪነት እንዲሳተፉ ሲደረግ የማህበረሰቦች ደህንነት በተሻለ እንደሚጠበቅ አስረድተዋል። አፍሪካ ውስጥ ያሉት የጸጥታ ፈተናዎች ከባድ መሆናቸውን ባሉኝ ተሞክሮዎች የምገነዘበው ነው። ነገር ግን እሴቶቻችንን፣ አጋርነታችንንና ያሉንን አቅሞች አንድ ላይ ይዘን ከተጓዘን እንደምናሸንፍ እተማመናለሁ። ዩናይትድ ስቴትስ የአፍሪካ ጠንካራ አጋርነቷንና የአፍሪካ ህብረት ለአህጉሪቱ ዘላቂ ሰላምና ብልጽግና ያለው ራዕይ እንዲሳካ ድጋፍ መስጠቷን እንደምትቀጥል በድጋሚ አረጋግጣለሁ ሲሉ አምባሳደሯ የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን አጠናቋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች በ19ና 22 ሜትር ባንዶች በየቀኑ ከሚሶስት ሰዓት ጀምሮ የሚተላለፈው ስርጭታችንም የዛሬው እዚህ ላይ ማብቃቱ ነው። ነገ ቅዳሜ እንመለሳለን። ያስተናገድናችሁ እኔ አሉላ ከበደና ባልደረባዬ አዲሱ አበበ ከአቀናባሪው ንጉሥ ታምሬ ጋር ነው ከቢሊዮሽን ጋር ነው መልሰን የምንተዋችሁ።
Livermore.
Far gone, it's hard to stop.